አንድ ትውልድ ለመምጠር ቀይ ሽብር በኢትዮጵያ በባቢሌ ቶላ ተደርሶ በጸጋዬ ደብተራው የተተረጎመውን መጽሐፍ ትረካ ክፍል 6 አስተምተን የተቀላላ ዝግጅታችን ፍጻሜ ይሆናል።
ይናገራል እንደኔ እንዳንተ እንደሱ እንደሷ ሥጋውን ተራብሶ መራመድ ባይችልም በስሙ ሲነገድ ታሪኩን ሲያጠፉት በፍጹም ዝም አይልም። ሲነጋግሩበትን ስሙን ሰነቋቁሮ ይናገራል። ይጮሆ አደም አጥምም ድምፅ አለው። ነጎድጓድ ድምፁም ይፋጃል አጥንቱ። ሕዝባዊ ነውና ሥረ መሠረቱ ግማሽ ደርዘን ዶክተር ክፍል ውስጥ ተሸሽገው ሊነጋገሩበት ስሙን ከፊት አድርገው በአጥሙ እየማሉ ደፋ ቀና ሲሉ ባህሩን ሰንጥቆ ተራራውን ዘልቆ ኡኡ ብሎ ይጮኻል። ሰሚ ጆሮ ካለ አጥምም ይናገራል። እንዲህ ብሎ ይላል፣ መማር መማር እንዲህ ነው ወይ ደግሞስ መመራመር? ታሪክ ማበላሸት ሐቅን ማልበሳት። ዶክተርኩ ዶክተርኩ ማለቱ ምን ይሉታል ደግሞ? አሳልፎ የሰጠን በታኝና እንጃ ገዳይ ተሸክሙ። አጽምም ይናገራል። አዎ ይናገራል። እጅና እግራችንን በሰናሰል ታስረው በወንዱ ስስፍልት ጠርሙስ አንጠልጥለው የሴቷን ስስብልት በመርፌ ቁስ ስበው ፊንጢጣ ገልብጠው በሻማ አቀጣጥለው ጨው ነስንሰውብን ጋዜጣ ጠቅልለው ክብር የተጫኑብን ናፍጣ አርከፍክፈው ጅብ ያደለቡብን ከጉድጓድ ጨምረው ከሜዳም ዘርግፈው ፋሽስትና እንጃጅና ጓንቶ ነው ጸራ ቢወተኛ ያፋ ብለው ነው። አገር ሽጠን አይደል ወይ በሥልጣን ባልገን? መሠረታዊ መብት ነው እኮ ጠይቀን። ይህንን ጥያቄ ምግቡ በጠቅላላው እንዳነገበው ነው ዛሬም እንደ ትላንት በቁሙ የሚበላው። አጽምም ይናገራል። ኡኡ ብሎ ይጮኻል። የሕዝቡን ጥያቄ መሠረታዊውን ምላሽ እስከሚያገኝ ቃል የገባ ነው። የአንድነትን ምቺ የከደ ትልቅ ክፍት የወንበርን ሙጫ የነዋይን ጭልፊት ከቤታችን ደጃፍ እንዳይደርስ አባረን ፍርሃትን ገለን አንገዛም ብለን ትግሉን በቀጠልን። አሁን ምን ይሉት ነው እንዲህ ያለ እብደት? የማይናድ ቤቴን የማይፈርስ አጥንቴን ልክፈል ብሎ ማለት። አረ ምን አይነት ነው? እንዴት አይነት ጡዘት? ድካሜን ማቃለል ታሪኬን ማጸፍሸት አንድ ሆኜ ሳለ ሁለት ነው ማለት የአንጃዎች ልክፍት የባንዳዎች ስለት። ኡኡ ብሎ ይላል። ይጮሃል አቻሜ ተሰማም ድሬሳ ያ መምህር በላይ ብንያም አዳነ ሙልጫፎ ብርቱ ማርቆስ አጎስና ተስፋዬ ደበሳይ ፋጥማና እብራሂም አሸናፊ ሴድ መኩሪያና በቃሉ ሰሚራና ስርስት ሙናዬና ሙሉ ጋይምና ይስሐቅ ደብተራው ጸጋዬ ዛናና አይሉ እልፈ ሰማዕታት ሁሉም ይጮኋሉ። የገነቡትም ቤት የታሪክ ጥላቸው የእምነታቸው ዋሻ የድል መነሻቸው የኢትዮጵያን ንብረት የደም ሐውልታቸው ድብልቅልቅ ያለውን ከአጥንት ከሥጋቸው ሲነካ ይጮኻሉ። የአፓ እምነታቸው የአፓ ቤታቸው ትላንትም ነበሩ ዛሬንም ጨምሮ ሁሌም ለዘላለም ያፋን ከነሱ የሚነጥል የለም። አጽምም ይናገራል ይህ አንጃ ግራንጃ ከፋሽስ ጎን ሆኖ አጨብጫብ የነበር ጠቁም ያስገደለኝ ያለበሰኝ አፈር ምን ነው ባይነካካኝ ምን አለ ቢተወኝ አንተም ብያለ አልኩት አፈሩ አልከበደ። ይህ አንጃ በታኝ በአውሮፓ አማሪካ ቦታ እንዳጣች ዞሮ ዞሮ እያስካካ የክህደቱ ጥልቀት የተንኮሉ መርሻ ዴ ከፊት ነጥፎ አጥሜን ለእጅ መንሻ ግማሽ ደርዘን ዶክተር ክፍሉ ሰብስቦ ደኮ ይሎልታል ታሪኬን ረብርቡ። እናም አጽምም ይናገራል ብሎ ይጮኋል ታጋይ ከድሉ በስተቀር ሌላ ዋስትና ያለው አልያም የዕድሜ ገደብ ምን አለ ብትተውኝ ምን አለ ባትሞትም ማፍረስ ባይቃጣችሁ ብትገዙ አለ ምን አለ ብትሆኝ ብትቀመጥ አርፌ ልትወኝ ባትቃጡ በነ ዶክተር ዜሮ የክህደቱን መርፌ በደሜና ባጽሜ የገነባሁትን የትግልን አሁ የተማርኩበትን አካሌን ጓዶቼን የገበርኩበትን የአፋ ሐውልቴን ተውት ባካችሁ። አጽም የሚናገራል ከሰማ ጆሯችሁ እነ ዶክተር ሆኑ እነ ዶክተር ዜሮ ስልጣን ለቃቃሚ እባካችሁ ተውኝ። አጽም የሚናገራል ከተገኘ ሰሚ አዎ አጽምም ይናገራል እንደኔ እንዳንተ እንደሱ እንደሷ ስጋውን ተላብሶ ወዲያ ወዲህ ባይልም በስሙ ሲቀለድ ታሪኩን ሲያበላሹት ይናገራል። አጽምም ሲነጋግሩበት ስሙን ተነቋቁረው ይናገራል ጮሆ አጽምም ድምፅ አለው አዎ አጽምም ይናገራል አጽምም ይናገራል እንደኔ እንዳንተ እንደሱ እንደሷ ስጋውን ተላብሶ
ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ በባቢሌ ቶላ በእንግሊዝኛ ተጽፎ በጸገየ ወይን ገብረ መድህን የተተረጎመ 1989 ዓመተ ምህረት ክፍል 6 صوت يشبرو مقابرت بجب مبلاتي الشالهل ويس بنابر بلو ليجنت اللوم ترسات شو سلنو بلو ملزة يأبشا مثالي يدرق قف مفتسم يا مقابرت برقتم ثلاثام ترسوج نبروات شو جن وغن ستاي من اينت اورينو يافات تطه يميلوم كقمت يميقبانو لمثالي تراو بوليس كتتتاو بوليس قارسي وداد در للزب على نبر يستتتاو بوليس دقمو بميسون كتت ترسر كنبرو كباليوش قارسي وداد در يتشال نبر استي يشب برزمچاون مقابرت زرزر والي ملك انكاينياتشو طور سراويت مجمع رأي 1969 اسك 1977 تامتمرت نبلبال يتبالو بچكاني يتاوكو بودن عدي سببا اندي متابسة درقبت يزيه كتكم لاي ولو نبار هنوم باعنداند هزباوي سلفوش قار بتغناني هوليتا اندي السمار راكمت درقو بستكار كاي يتريت يتبالي ببزوان مقناني يترى بنبارو يشبرت ينتوست ميناو زكتانيا نبار ፖሊሶች በጣም ዝቅተኛ ሚና የተጫወቱ ናቸው የማይታመኑና በየሃፋም የተበከሉ ናቸው ተብለው የተገመቱ ነበሩ ተግባራቸው በደርግና በመይሶን በተቋቋሙ አዳዲስ የግፍ መፈጸሚያ አውታራት ተወስዶ ነበር ጸጥታ የህዝብ ደህንነት ተከቱሉ በሚባለው የደርግ አባል እየተመረ በጠቅላላው የሽብር ዘመቻ ውስጥ ትልቅ ግምት የሚሰጠው ሚና ተጫውቷል። አዲስ አበባ ውስጥ ከሶስተኛ ፖሊስ ጣቢያ የሚገኘው ዋና መስሪያ ቤቱ የመጨረሻው አረመኔያዊ ግዕር የሚደርስበት ቦታ ነበር። በእኩይነቱ የታወቀው ሳጅን ተሾመና ሌሎችም ጨካኝ አሪዎችና ነፍሰ ገዳዮች ይህን የእኩይ ተግባራቸውን የሚፈጽሙት እዚሁ ቅጥር ግቢ ውስጥ ሲሆን የጸጥታው ኃይል መንግስቱ ኃይለ ማርያምና መይሶን የከፈቱትን ሽብር የሚያገለግል የግድያ መሳሪያ ነበር። ወታደራዊ የሚስጥር ፖሊስ መጀመሪያ በእኩይነቱ በታወቀው ኮሎኔል ዳንኤል አስፋው በኋላም በሻለቃ ጌታቸው ሽበሺ ይመራ የነበረውና የወታደራዊ መረጃ ሰላዮችንና ልዩ የደርግ መረጃ የተባሉትን የሚያካትት ነበር። እንደ ጸጥታ ፖሊስ ሁሉ የራሳቸው እስር ቤትና ሲየል የሚፈጽሙ ነበሯቸው። ግድያም ያካሂዱ ነበር። ገዳይ ስኳዶቹ የስራ ግንኙነት የሚያደርጉት በቀጥታ ለራሱ መንግስቱ ኃይለ ማርያም ነበር። የቀበሌ ስኳዶች ተቃዋሚው የተራማጅ ወገን ያከባቢ የራስ አስተዳደር ጥያቄን ተቀባይነት ያገኘ መፈክሩ አድርጎት ነበርና ቀበሌዎች ወይም የከተማ ነዋሪዎች ማህበር የተቋቋሙት ይህንኑ ለማጨናጎል ነበር። ስለሆነም እነዚህ ማህበራት ወደ ግፍ መፈጸሚያ አውታራት ለመለወጥ ብዙ ጊዜ አልፈጀባቸው። የቀበሌ መሪዎች ምርጫ የነጻ ምርጫ መምሰል አንፋያዎች ነበሩ። ቀበሌዎችን ከኢህአፓዎች የጸዱ እንዲሆንም በየጊዜው ምንጠራ ይካሄድ ነበር። ጸረ ኢህአፓ ጦርነት በታወጀበት ጊዜ የአዲስ አበባ 294 ቀበሌዎች በአብዛኛው በመንግስቱ ኃይለማርያምና በመይሶን ቁጥጥር ስር ወድቀው ነበር። 294ቱ ቀበሌዎች ከፍተኛዎች በተባሉ 25 ማህበራት ተደራጅተው ነበር። ከፍተኛው አካል የሆነው የማህበራቱ ማዕከላዊ ኮሚቴ ከራስ ውስጥ ከንቲባውን ይመርጣል። በዚህ መንገድ ነው በቀይ ሽብር ውስጥ በደም የተጨማለቀ ከፍተኛ ሚና ከተጫወቱት ውስጥ አንዱ የሆነውና በወቅቱም የመይሶን ማዕከላዊ ኮሚቴ አባል የነበረው ዶክተር አለሙ አበበ የአዲስ አበባ ከንቲባ ለመሆን የበቃው። ቀበሌዎቹ የራሳቸው አብዮት ጥበቃ ጓድ ወይም አብዮታዊ መከላከያ ስኳዶች ነበሯቸው። እነዚሁ በመጀመሪያ የታጠቁት ጓንዴ ጠመንጃዎች ሲሆኑ በኋላ ግን ክላሽንኮቭ ተሰጡ። በአብዛኛው ለየቀበሌ መሪዎች የቀድሞ የጦር ሰራዊት አባላት በጦርታ የተገደሉ ወታደሮች ስራአቶችንና ዱርዬዎችን ያጠናቀረ ነበር። ግን ደግሞ ኮርኔል ኒውዮርክ ዩኒቨርሲቲ እንደተማረው እድሜያቸው ከ10 ዓመት በታች የሆኑ የልጅ እስረኞችን በፍየል ማሰቃየት ያስደስተው እንደነበረው እንደ አሳዝነው ባይታና 30 ሰዎችን የስምንት ወራት ነፍሰ ጡር የነበረችውን ዳሮ ነጋሽ የተባለችውን ሰራተኛ ጨምሮ የገደለው የዩኒቨርሲቲ ምሩቅ ግርማ ከበደም ይገኙበታል። የሚያጉተመተሙ ጸሐፊዎች ጡረታ የወጡ ወታደሮች የለየላቸው ዱርዬዎችና አእምሯቸውን ጭካኔ ያገበረው ምሁራን ጥርቃሞች ላይ ነው ማርክሲስት ሌኒኒስት ነኝ ባዩ መይሶን አመራሩን ያደረው። ለቀበሌ መሪዎች ዘበኞች የፖለቲካ ትምህርት በመይሶን ተሰጥቷቸው በ1969 እና በ1970 ዓመተ ምህረት አብዛኞቹ ከመይሶን የሚበልጥባቸው ሌላ ነገር አልነበረም። ቀበሌዎቹ በየአካባቢያቸው ያለውን ሰው በህይወቱ ላይ ክትትልም ቁጥጥርም ያደርጉበታል። የትም የት ይገኛሉ። ስልጣናቸውም የተለጠጠ ነበር። የራሳቸው እስር ቤቶች ነበሯቸው። በእነዚህ እስር ቤቶች ውስጥም ከሁሉ የከፋው ፍየልና ጭካኔ የተመላባቸው ግድያዎች ይካሄዱ የነበሩት። የቀበሌ ዘበኞች ስራዬ ብለው የያዙት ሴቶችና ወጣት ኮረዳዎችን ማሰር ነበር። ለአካለ መጠን ያልደረሱ ሴት ልጆችን መድፈር የተለመደ ነበር። እነሆ የቀበሌ ዘበኞች በጠቅላላው በሽብሩ ዘመቻ ውስጥ አብይ ሚና የተጫወቱ ሲሆን እንደ ግንባር ቀደም ኃይል መሆናቸው የኢህአፓ የአጠፋ እርምጃ ኢላማዎች እንዲሆኑ አድርጓቸዋል። በቀበሌዎች መካከል ውድድርም ነበር። ምናልባት ለሶሻሊስታዊ ውድድር መይሶን ያበረከተው አስተዋጽኦ መሆኑ ይሆናላ። በማሰር በመግደል ዝቅ ያለ አስተዋጽኦ ያደረገ ቀበሌ መሳለቂያ ይሆን ይወቀስ ወይም እንዲያውም በጥርጣሬ አይን ይታይ ነበር። ይህም የፉክክር ሁኔታ አንዱ ቀበሌ በሌላ ተወዳዳሪ ላይ የበላይነት ለማግኘት ከሌላው ይበልጥ አናርኪስቶችን ማሰርን ይበልጥም መግደልን አስከተለ። እነሆም ምንም አይነት ኃላፊነት የማይሰማቸውን ፍጥሮች ጠመንጃ ፈጥተው እንዳሻቸው ያለምንም ጥያቄ እንዲገሉ ሲበረታቱ በነበረበት ትዕይንት ምን ማድረግ እንደሚችል መገመት ይቻላል። ዋናው የቁጥር ማብዛት ነበር። በቪየትናም ጦርነት ጊዜ እንደነበረው የአስከሬን አንድ ባንድ ቁጥር አይነት ይበልጥ መግደል ሆነ ተፈላጊው። በዚህ ውድድር ውስጥ ከተራ ዱርዬዎች አንስቶ ቀደም ብለን እስከጠቀስነው አይነት ምሁርና እንደ አብዱል ዩሱፍ ጀርመን ሀገር የተማረ የመይሶን መሪ በሐረር ድሬዳዋ ብዙ ሰራተኞችን በፍየል ያሰቃየና ያረደ እንዲሁም የቀድሞ ተማሪ እንቅስቃሴ ውስጥ የነበረ ራሱም ኤርትራዊ ሆኖ ትኩረት ያደረገው ኤርትራውያን የኢሃፓ አባላትን መግደል ላይ እንደነበረው አይነት ግለሰብ ነፍሰ ገዳይ ከዋክብት ብቅ ብቅ አሉ። እንደ ሸዋልኡል አይነት ቁጥር የሌላቸው ሰዎች የገደሉ ሴት ነፍሰ ገዳዮችም ነበሩ። ባጭሩ ቀበሌ በአጠቃላይ አራጆች የሚዳብሩበት ነፍሰ ገዳዮች የሚቀፈቀፉበት መሳሪያ ሆነ። ግድያዎቹን ማርክሳዊ የቃላት ቅብ ቀባብቶ ተገቢ መስለው እንዲታዩ ለማድረግ መይሶን አቤት ጌታዬ ብሎ ቀረበ። ውጪ የተማሩ የመይሶን መሪዎችና አባላት ሴቶችን ከደፈሩ በፍየል የቁም ስቅል ካሳዩና ከገደሉ የአገር ቤቶችን ያልተማሩ ደናቁርት ማን ሊወቅሳቸው ይችላል? በአሁኑ ጊዜ ለኢትዮጵያውያን ቀበሌ ማለት የሚዘገንን ነገር ነው። ቀበሌተኛ መባልም ትልቅ ስድብ ነው። ህቡ ስኳዶች የሰደድ ስኳዶችና የመይሶን ስኳዶችም ነበሩ። የሰደድ ስኳዶች በአጠቃላይ መልካቸው ሲታዩ ወታደሮች የነበሩና በመጀመሪያ በኮሎኔል ዳንኤል በኋላም ራሱን የቻለ ነፍሰ ገዳይ በነበረው የደርግ አባል ለገሰ አስፋው ይመሩ ነበር። መይሶን ቀበሌዎች ብቁነት የላቸውም ተብሎ የማይሳተፉባቸው ለልዩ ተግባራት የሚውሉ ስኳዶች ነበረው። መንግስቱ ኃይለ ማርያም በየካቲት 1970 ዓ.ም ባደረገው በቤተ መንግስት ውስጥ የተካሄደ መፈንቅል ባለሙሉ ስልጣን ከመሆኑ በፊት እነዚህ ስኳዶች የመንግስቱ ኃይለ ማርያምን እቅዶች በሥራ እንዳይውሉ አደገኛ እንቅፋቶች ይሆናሉ ተብለው የተገመቱ ባለስልጣኖችን ይረሽኑ ነበር። ግድያዎቹ በያፓ ላይ የተማካኙባቸው አንዳንድ ጊዜያትም አልጠፉም። የሰደድና የመይሶን የህቡ ገዳይ ስኳዶች በሽብሩ ዘመቻ ውስጥ ላቅ ያለ ሚና ተጫውተዋል። በአውራጃና በክፍለ ሀገር ከተሞች ውስጥ የተደገመው ይኸው ትዕይንት ሲሆን ለየት ያለ ነገር ቢኖር ለግድያ የተቡ በደርግ ወይ በመይሶን ቁጥጥር ስር የነበሩ አርሶ አደር ማህበራት ልክ እንደ ቀበሌዎቹ ተመንጥረውና ጸድተው መታከላቸው ነበር። የሽብሩ ዘመቻ እንደተራመደ ከልዩ ልዩ አውታራትና ከወሮበላ ቡድኖች በአረመኔነታቸውና በጭካኔያቸው በአዲስ አበባ ላይ ስድ እንደተለቀቀው የማዴቦ ቡድን አይነት ተመርጠው የወጡ ምርጦች በልዩ ልዩ የገዳይ ስኳዶች ተባርነው ርህራሄ የተለየው አመጽና ግድያ እንዲያካሂዱ እላፊ ስልጣን ተሰጥቷቸው ነበር። የሁኔታው አጠቃላይ ስዕል ደርግ ለህግ የበላይነት ባዕድ እንደነበር ግልጽ አርጎ ያሳያል። ተቃዋሚዎቹን ለመታገል በህጋዊ አውታራት ማለትም ፍርድ ቤቶች ወዘተ ከመጠቀም ፈንታ ዋና አላማቸው ግድያ ብቻ የሆነ ህገወጥ አውታራትን አቋቋመ። ቀበሌዎችና ስኳዶች እንዳሻቸው ይይዛሉ፣ ይገሉማል። ፍርድ የለ፣ ጥያቄ የለ። ለግል በቀልም በሩ ክፍት ሆነ። የቀበሌ ዘበኞች በገንዘብ እየተዋሉ የመግደል ተደራቢ ሥራ ከማግኘታቸውም ጋር የራሳቸውንም የግል ጠላትና ወደረኛ ይገሉ ነበር። ቀበሌዎች በስህተት ቢገሉ ለደረሰው በደል ማካካሻ ምንም የሚደረግ ነገር የለም፣ አጥፊዎቹ አይቀጡም። የንጹሃን መገደል እንደ ድገተኛ አጋጣሚ የሚመጣ ሳይሆን እንደ አጠቃላዩ የሽብሩ እቅድ አካል ምን ጊዜም የሚጠበቅ ያዘቦት ነገር ነበር። ከተውንም የመይሶን ካድሬዎች በወቅቱ ደጋግመው ይሉት እንደነበረው የሽብሩ ዓላማ ለማሸበር እንደመሆኑ መጠን መምረጥ ማለት ግቡን መሳት ነው ወይም መስሏቸው እንደሆነ እንጃ። ዘግየት ብሎም ደርግ የነጻ እርምጃ ፕሮግራም የሚለውን አመጣ። ይህም እንደፈቀዱ እዚያው በዚያው ክስ ሳይመሰረት ወይም ቃል ሳይጠይቅ የመግደል መብትን የሚሰጥ ነበር። በደርግ ቋንቋ እርምጃ ማለት ድንሰሳ፣ ግድያ ከማለት ሌላ ትርጉም አልነበረውም። አቤታዊ እርምጃ፣ ቆራጥ ውሳኔ፣ የመጨረሻ እርምጃ፣ ነጻ እርምጃ፣ ሁሉም ሞት፣ ርሸና፣ አካላዊ ድምሰሳ ማለት ነበሩ። መንግስት ራሱ ሽብርን የክብር ቦታ ሰጠው። የለየለት የግድያ ተግባር እሰይ በጀ ተብሎ ተሞገሰ። ከበታች ያሉት ወንጀል ፍጻሜዎቹ በዚያ ከንቱ ውዳሴ ምርቃና በደስታና በድል መንፈስ በሺዎች የሚቆጠሩትን በመግደልና በማረድ የአገሪቱን ምርጥ ህሩያን እጹብ ድንቅ ልጆች ያካተተ አንድ ትውልድ እንዳልነበረ አደረጉ። ሽብሩ ይህ ዲካህ ይህ ወሰንህ የማይባል ለከት የሌለው አመጻ አድርሷል። ዋና አበጋዞቹ ደርግና መይሶን ሲሆኑ ሰለባ ሆኖ የቀረበው ህዝቡ ነበር። በረጅም ጊዜ ሂደቱ ሲታይ ደግሞ አገሪቱ ባጠቃላይ ምዕራፍ 4 ከእርከን 1 እስከ ቀይ ሽብር። መንግስቱን እውነተኛ አብዮታዊ አድርጌ ወስደዋለሁ። አሁን ኢትዮጵያ ውስጥ እየተካሄደ ያለው አብዮትም እውነተኛ አብዮት ነው። ፊደል ካስትሮ። የካስትሮ በእውነተኛ አብዮታዊ የተመራ እውነተኛ አብዮት የተራመደው በብዙ ሺህ የሚቆጠር አስከሬን አንጥፎ ነበር። ከነዚህም ውስጥ የባቲስታውን አምባገነን መንግስት ለመገልበጥ ለተደረገው የኩባ አብዮት ጠንካራ ድጋፍ የሰጡ ይገኙበታል። ከሽብሩ እመማንድ መስከረም 1969 እስከ መደበኛው ቀይ ሽብር የካቲት 1969 የተከፈተው ድረስ 5 ወራት አልፈዋል። ከጫፍ ጫፍ ሽብሩ የተደረሰባቸው 5 ደምዘነብ ወራት ነበሩ። ከጥቅምቱ የምስጢር ረሸናዎች በኋላ ወደ ወሩ መጨረሻ ላይ በይፋ የተነገረ 50 የኢሃፓ አባላት ረሸና ተከተለ። ጥቅምት 23 ቀን 23 የሚሆኑ የኢሃፓ አባላት አብዛኛዎቹ በመስከረም ታስረው የነበሩ ምሁራን ተረሸኑ። እንዲያም ሆኖ የተከሰሱት በከተማ የትጥቃዊ እርምጃ ውስጥ በመሳተፍ ነበር። በኢሃፓ በኩል ግን ያን የመሰለ እርምጃ የተጀመረው በጥቅምት ነበር። 23ቱም በሙሉ በቁጥጥር ስር በነበሩበት ጊዜ ጭካኔ የተመላበት ስየል የደረሰባቸው ሲሆን ሁሉም ማለት ይቻላል በውስጥም ሆነ በውጭ ሀገር በኢትዮጵያ ተማሪዎች እንቅስቃሴ ውስጥ የተባ የትግል ታሪክ የነበራቸው ናቸው። ህዳር 9 ቀን የተረሸኑት 27ቱም የተከሰሱት ከጥቅምት 1969 ዓመተ ምህረት ጀምሮ ትጥቃዊ እርምጃ ውስጥ በመሳተፍ ነበር። አሁንም እንደገና እኒህ የሐሰት ክሶች የመንግስቱን ክህደትና ጭካኔ የሚመሰክሩበት ሆኑ። ከ27ቱ ጥቂቶቹ በሐምሌ ነሐሴ ውስጥ አንዳንዶቹ በጳጉሜን አብዛኞቹ ኢህአፓ ላይ መስከረም 1 ቀን ጦርነቱ ልክ እንደታወጀ ነበር የተያዙት። ምንም እንኳን የደርግ ሬዲዮ የተረሸኑቱ ለፍርድ የቀረቡና የተፈረደባቸው ፍርዳቸውም በደርጉ ሊቀመንበር በተፈሪ ባንቴ የጸደቀ እንደነበር የተነገረ ቢሆንም እውነትነት አልነበረውም። ጉዳዩ ለተሰበሰቡት የደርግ አባላት በመንግስቱ ኃይለማርያም፣ በፍቅረ ስላሴ ወግደረስ፣ በለገሰ አስፋውና በተካት ሁሉ ቀረበ። ከህግ አንጻር ሲታይ የተመሰረተ ክስ አልነበረም። ጠበቆች አልነበሩም። የመከላከያ ክርክር አልተሰማም። መቼም ተከሳሾቹማ አልቀረቡም። መንግስቱ ኃይለማርያም 27ቱ ላይ የክስ ዝርዝር አነበበና የሞት ቅጣት እንዲፈረድባቸው ጠየቀ። ድምጽ ተወሰደ። 45 ለሞት ቅጣት ድምጻቸውን ሲሰጡ 40 ተቃወሙ። ተከሳሾቹ አንዳንዶቹ ከደረሰባቸው ስየል የተነሳ ህይወት ነበራቸው ለማለት የማያስደፍሩ ያው ተረሸኑ። አንድ እዚህ ላይ መጠቀስ የሚገባው ነጥብ መንግስቱ ኃይለማርያምና ጓደኞቹ 27ቱ ተከሳሾች በሙሉ ከ21 ዓመት እድሜ በላይ እንደነበሩ አድርገው ለደርግ አባላት ማቅረባቸው ነው። በመሰረቱ የደርግ አባላቱ ድምጽ ከመስጠታቸው በፊት የተከሳሾች ቁጥር 27 እንደነበር እንጂ ማንነታቸውን አያውቁም ነበር። የሆነ ሆኖ ከ27ቱ 3 ብቻ ከ21 ዓመት በላይ ሲሆኑ አብዛኛዎቹ ከ15 እስከ 17 የእድሜ ክልል ውስጥ ነበሩ። ከሁሉም ትንሹ ባቢሌ ኃይለስላሴ እድሜው 14 ዓመት ብቻ ነበር። ከዚህ ተመክሮ በመነሳት መንግስቱ ኃይለማርያምና መኢሶን ምልአት በሌለው የፍርድ አሰጣጥና የደርግ አባላትን ድምጽ በሚጠይቅ ስነ ስርዓት ውስጥ ከማለፍ ይልቅ አናርኪስቶችን ይበልጥ ለመግደል እርግጠኛው መንገድ በደረቅ ሌሊት በሚስጥር ወይም እዚያው በዚያው እንደተያዘ መግደል የሚል መደምደሚያ ላይ ደርሰው እንደነበር ጠቅሶ ማለፍ ያስፈልጋል። ከጥቅምት 1969 ዓመተ ምህረት እስከ የካቲት 1970 ዓመተ ምህረት ግድያዎቹ ቀጠሉ። በጥቅምት መባቻ ለቀበሌዎች ተጨማሪ ስልጣን ተሰጥቶ ነበርና ርሸናው ጨመረ። አመፁ እድገት እያገኘ በሄደ መጠን ትላልቅና ትንንሽ ከተሞች ወደ ጦር አውድማነት ተለወጡ ማለት ይቻላል። በአጠቃላይ በጥቅምት ውስጥ የኢሃፓ የራስ መከላከል ስኳዶች ከ12 እስከ 14 የሚሆኑ የመንግስት ባለስልጣኖችን፣ የጸጥታ ሰዎችንና ሌሎችም ከሽብሩ ጋር አግባብ አላቸው ተብሎ የተወሰነባቸውን ገድለዋል። በዚያኑ ጊዜ ደርግ በሺዎች የሚቆጠሩ ገድሏል። የደርግን የግፍ አገዛዝ በመቃወም በተደረገ በአንድ ሰላማዊ በሆነ ሰልፍ ብቻ ጎንደር ከተማ ውስጥ 54 ያላነሱ ሰዎች በጥይት ተገለዋል። በአንድ የጸጥታ ባለስልጣን ግምት በጥቅምት ወር ውስጥ የተደረጉ የማታ ግድያዎች በትንሹ በየማታው 40 ሰዎች ይገደሉ ነበር። ወጣቱ በአብዛኛው የሀፓ ደጋፊ ነው ተብሎ ይገመት ስለነበር ግፉ የተነጣጠረው እሱ ላይ ነበር። ሽብሩ በተጨማሪም የሰራተኛ መሪዎችን በሲቪሉ አስተዳደር ውስጥ፣ በህዝባዊ ማህበራት ውስጥ፣ በቀበሌዎች ውስጥ በፖለቲካ ተባብለው የሚሳተፉትን ነጥሎ መታቸው። በወታደሩ በኩል የህዝባዊ ንቅናቄውን ጭንቅላት በመቅላት መሪ ለማሳጣት ድምጽን በትክክልና በሚገባ የሚያቀርቡለትን አንደበቶቹንና አደራጆችን ጸጥ ለማሰኘት ሆን ተብሎ የወጣ ፖሊሲ ነበር። በዚህ መንገድም ማንኛውም ወጣት ወይም ምሁር ታማኝነቱን ለመንግስቱ የሚያረጋግጥበት አንዳች የሚያሳየው ነገር ከሌለው ወይም የመኢሶን ወይ ደግሞ የሌሎች መፍቀሪ ደርግ ቡድኖች አባል ካልሆነ እጣው ፍርሸና ነበር። የመኢሶን ስኳዶች አባሎቻቸው ለመሆን ፈቃደኛ ያልሆኑትን ምሁራን የሀፓ አባላት ባይሆኑም መኢሶንም ልቡ እያወቀ ለመግደል ይህን እድል ተጠቅመውበታል። ሽብር አዲስ አበባንና ሌሎች ከተሞችን ፈጥርቆ ያዛቸው። ቤተሰቦች ልጆቻቸው በነሲብ በሚረጭ ጥይት ሲወድቁ በመመልከት ሁከት ውስጥ ወደቁ። በትክክል ለመፍረድ ግን ደርግና የመኢሶን አባላትም በፍርሃት ተጨብጠው ቢሮአቸው ሲሄዱ እንኳን ጠመንጃ ያነግቡ፣ መኖሪያቸውን ይቀያይሩ ወዘተ ነበር። ኢህአፓ ይገለናል ነበር ፍርሃታቸው። ይልቅ በገፍ የገደለ የሚፈራው ፍርሃት ነበር ፍርሃታቸው። በመስፋፋት ላይ የነበረው የኦጋዴን ጦርነትና ሽምቅ ተዋጊዎች ጉልህ በሆነ መንገድ መግፋታቸው፣ ኤርትራ ውስጥ የጸጥታ ሁኔታ መደፍረስ አጠቃላይ ሁኔታውን ይበልጥ የተወሳሰበ አደረገው። በሐምሌ ወር እነዚያ ከደርግ ውስጥ እንደገና ውስጣዊ አደረጃጀት ለማድረግና የመንግስቱ ኃይለማርያምን ስልጣን ለመገደብ ያነሳሱትን መንግስቱ ኃይለማርያምና መኢሶን እንዳፈተታቸው የሚወስዱት እርምጃ የት እንደሚወስዳቸው እንደገና ማሰብ እንዲጀምሩ አደረጋቸው። አብዛኞቹ እንደ ባቢሌ ኃይለሥላሴ ያለውን የ14 ዓመት ልጅ እንዲረሸን ድምፅ እንዲሰጡ በመንግስቱ ኃይለማርያም ተታለው የነበሩ መሆናቸው አብግኗቸዋል። በተጨማሪም የመኢሶን ስልጣን እያደገ መሄዱንና ያለምንም ቁጥጥር የሚደረገውን የተቃዋሚዎችን ግድያ አማረዋል። ይህን ሁኔታ ለማስተካከል መንቀሳቀስ ቢጀምሩም እንደ ተለመደው አቅማሙ። መንግስቱ ኃይለማርያምና ሰደድ ውስጥ የነበሩት የቅርብ ጓደኞቹ ግን እንደዚያ አልነበሩም። በዚህ ጊዜ የኢህአፓ አባላት ወይም ደጋፊዎች ብለው የለዩአቸውን ደርግ ውስጥ የነበሩ ወላዋዮችን ለመከወን ጊዜው እንደደረሰ አመኑበት። የመንግስቱ ኃይለማርያም ምስጢራዊ ቡድን የእርምጃ ዕቅዱን ለመክለም ምስጢራዊ ስብሰባዎች አደረገ። በመኢሶንና በወዝሊጉ ሰናይ ልኬ ወሳኝ እርምጃ እንዲወሰድ ተገፋ። በጭቁን ወታደሮች ድርጅት ውስጥ በህቡ ይሰሩ የነበሩ መኮንኖች ስለ ምስጢራዊ ስብሰባዎች ወሬ ተናፍሶላቸው እቅዱን በይፋ በጋዜጣቸው አወጡት። ሆኖም እነ ተፈሪ በንቲ የወሰዱት የመከላከያ እርምጃ አልነበረም። እንዲያውም እንደሚባለው ሁለቱም ተፈሪ በንቲና ሻለቃ ሞገስ በተናጠል ከመንግስቱ ጋር ፊት ለፊት ተገጣጥመው እኛን ለመከፋፈል የተደረገ የአናርኪስት ውሸት ነው፣ የዘላለም ጓደኛችሁ ነኝ፣ ከእናንተ በፊት እኔን ያስቀድመኝ ብሎ ተፈጥሞላቸዋል። ሁለቱም በኮሎኔሉ ቃል የተረጋጉ ይመስላሉ። የተፈሪ በንቲው ቡድን የምስጢር ርሸናዎች እንዲቋረጡ፣ የመኢሶን የግድያ እርምጃዎችና ስልጣን እንዲገደብ፣ ኢህአፓን የሚያስገባ የህብረት ግንባር ፖሊሲ እንዲወጣ ገፉ። በእነ ተፈሪ በንቲ አመለካከት የጊዜው ዋነኛ ጠላቶች በሱዳን የሚደገፈውና ጎንደር ውስጥ እየተስፋፋ የነበረው የቀኝ ክንፍ የሆነው የኢትዮጵያ ዴሞክራሲያዊ ህብረትና በዚህን ጊዜ መደበኛ ጦሩ ከኦጋዴን ሽምቅ ተዋጊዎች ጎን ይታይ የነበረው ሶማሊያ ነበሩ። ይህ ለመንግስቱ ኃይለማርያምና ለመኢሶን የአባሪ ተባባሪ ንግግር ነበር። አንድ የመይሶን መሪ በኋላ በጥር ወር አብዮት አደባባይ ላይ በተደረገ ህዝባዊ ስብሰባ እንደተናገረው የሩቅ ጠላትን ለመውጋት መጀመሪያ የቅርቡን ጠላት ማስወገድ ያስፈልጋል። በሌላ አነጋገር የአባን ማጥፋት የሶማሌን ወረራ ለማቸነፍ ዲያሌክቲካዊ ግንኙነት እንዳለውና መሟላት እንዳለበት አስፈላጊ ሁኔታ ተደርጎ ቀረበ። የነተፈሪ ሞገስ ቡድን በዚያን ጊዜ መንግስቱ ኃይለ ማርያም ላይ እርምጃ ለመውሰድ ስልጣኑ ቢኖራቸው አቅማሙ። ይህ በእንዲህ እንዳለ የመንግስቱ ኃይለ ማርያም ሰደድ ስኳዶች እንደገና በተዋቀረው የደርግ ቋሚ ኮሚቴ ውስጥ አባል የነበረውንና መንግስቱ ኃይለ ማርያምን ይቃወም የነበረውን ሻለቃ ሚካኤል አስገዶምን ገደሉ። አንድ የተወሰነ ጊዜ ላይ ሻለቃ ሞገስና ሻምበል አለማየው በሰደድ ስኳዶች ከታቀደ ግድያ አስቀድመው ወሬ በማግኘታቸው ሊያመልጡ ችለዋል። ባጭሩ ለነተፈሪና ሞገስ ቡድን መንግስቱ ኃይለ ማርያም እና መይሶን ሊያጠፏቸው እንደተነሱ ግልጽ ሊሆንላቸው ይገባ ነበር። በደንብም ግልጽ ነበር። ግን ለህጋዊ አሰራር ምንም አክብሮት የሌላቸውን መንግስቱ ኃይለ ማርያምና መይሶንን ለመታገል ዘገምተኛ በሆኑ ህጋዊ መንገዶች መንቀሳቀሱን ግራ በሚገባ ሁኔታ ሙጭጭ ብለው ያዙ። ለነገሩ ተፈሪ ባንቲ ከባለቤቱ ጋር የዚያን ጊዜ መቅረቡ የነተፈሪን ቡድን ግር የሚል አመለካከት ለመገምገም ይረዳ ይሆናል። ተፈሪ ባንቲ እንደሚሞት አውቆ ግን ለመከላከል ምንም እርምጃ አልወሰደም ማለት ይቻላል። ጥር 21 ቀን ተፈሪ ባንቲ ብዙ ህዝብ በተገኘበት ስብሰባ ላይ በአዲስ አበባ አብዮት አደባባይ ንግግር አደረገ። መንግስቱ ኃይለ ማርያም ለማንም ገሃድ በሆነበት መንገድ ያልተገኘበት የህዝብ ስብሰባ ነበር። ተፈሪ ባንቲ ተራማጆችን ሁሉ የሚያስ የህብረት ግንባር እንዲፈጠር ጥሪ አደረገ። አናርኪስቶች ላይ ይሰነዘር የነበረውን ዘለፋ በሙሉ ከንግግር ውስጥ ሆን ብሎ ያስወገደ በመሆኑ ለያባ ጥሪ እንደማድረግ ተደርጎ ተተረጎመ። የመይሶን መሪዎች በይፋ በመጨስ ያባ ሊያስከትል ስለሚችለው ጥፋት የመናቅ አደጋ በተንጨረጨረ ድምጽ አስጠነቀቁ። በቃላት ዱላም ብቻ አልተወሰኑም። ጥር 25 ቀን በማዕከላዊ ኮሚቴ አባል በነገደ ጎበዜ የሚመራ ልዩ የመይሶን ስኳድ 6 ኪሎ በሚገኘው ዋናው ካምፓስ የዩኒቨርሲቲ ተማሪዎች የስብሰባ አዳራሽ ውስጥ በርግዶ በመግባት በርካታ ተማሪዎችን ገደለ። ሌሎች ብዙዎችንም አቆሰለ። የመንግስቱ ኃይለ ማርያም ሰደድ ስኳዶች ዋናው ከተማ ውስጥ ግድያ በማካሄድ ተጠምደው የነበር ሲሆን አብዛኞቹ በመንግስቱ ሬዲዮ በይሃፓ እንደተፈጸሙ ተደርገው ይወሩ ነበር። ጥር 22 ቀን ተፈሪ ባንቲና ሌሎች በዋና ከተማይቱ ውስጥ እየተበላሸ ስለሄደው የጸጥታ ሁኔታ ለመወያየት ተሰበሰቡ። በሞኝነትም እነሆ መንግስቱ ኃይለ ማርያምና ጓደኞቹ ባጠመዷቸው ወጥመድ ውስጥ ወደቁ። ተፈሪ ባንቲ ከበይሮው ደጃፍ ላይ የነበሩ ዘበኞች መቀየራቸውን እንኳ ተገቢ ክብደት አልሰጠውም። ታዲያ መንግስቱ ኃይለ ማርያም ከውጭ ሆኖ ሲጠብቅ ብረት ለበስ መኪና ውስጥ ሆኖ የሱ ሰደድ ስኳዶች ተፈሪ ባንቲን፣ ሞገስ ወልደ ሚካኤልን፣ አስራት ደስታን፣ ህሩይ ኃይለ ስላሴን፣ አለማየሁ ኃይሌን፣ ተፈሪ ደነቀንና ኃይሉ በላይን ያዙ። በመንግስቱ ኃይለ ማርያም ቡድን ላይ ወሳኝ እርምጃ እንዲወስድ እነ ተፈሪ ባንቲን ይጎተጉት የነበረው ሻምበል ዮሐንስ ተፈሪ ባንቲን ቢሮ ደጃፍ ላይ አዳዲስ ዘበኞች በተመለከተ ጊዜ አንድ ነገር እየተካሄደ መሆኑን ጠረጠረ። ቶምሰን ጠመንጃውን ይዞ መንግስቱን መፈለግ ጀመረ። ግን በሱ ፈንታ ያገኛቸው ሰናይ ልኬንና ዳንኤል አስፋውን ነበር። ሁለቱንም ገድሎ ከባድ የተኩስ ልውውጥ ከተደረገ በኋላ አንድ 12 የሚሆኑ የመንግስቱ ኃይለ ማርያምን ታማኞች ከገደለ በኋላ ሞተ። መንግስቱ ወዲያውኑ ተፈሪ ባንቴ፣ ሞገስ ወዘተ እንዲረሸኑ አዘዘ። ተደረገም። መፈንቅለ መንግስቱ ተሳካ። መንግስቱ ኃይለ ማርያም ስልጣን ቁንጮ ላይ ቁብ አለ። ሶቪየት ህብረት ወዲያውኑ መንግስቱን አውቆ አድራጎቱን እንደ ጸረ አብዮተኞች ላይ የተወሰደ አብዮታዊ እርምጃ አድርጎ አወደሰ። መንግስቱ ራሱም የተረሸኑትን የደርግ አባሎች ከኢሃፓና ከሌሎች አድሃሪያን ጋር ተመሳጥረው አብዮቱ ላይ መፈንቅለ መንግስት ለማካሄድ ሲያቅዱ ነበር ብሎ ከሰሳቸው። ጥር 27 ቀን ቀበሌዎች ህዝቡን አሁንም እንደገና ለሰላማዊ ሰልፍ እንዲወጣ አዘዙት። ያሁኑ መውጣት ግን በመንግስቱ ኃይለ ማርያምና በባለድሎቹ ህዝብ አደራጅ ጽህፈት ቤት ውስጥ በነበሩ የመይሶን መሪዎች እንደተቆረለት ነበር። አብዮቱ ከመከላከል ወደ ማጥቃት ተሸጋግሯል ብሎ መንግስቱ ኃይለ ማርያም አንባረቀ። ሽብሩን ወደ አናርኪስቶቹ ሰፈር እንወስደዋለን ብሎ ማለ። አይ ሽብር ብለው ሁሉም ጮሁ። አመጻና ግፍን ወደ አዲስ አረመኔያዊ ደረጃ ለማምጠቅ የተደረገ ግልጽ ጥሪ ነበር። እናም ቀዩ ሽብር ተወለደ ወይም ዳግሚት ልደቱን አገኘ። ሽብሩ ከደርግ ጋር አብሮ ተወለደ። በ1969 ዓመተ ምህረት ባለቀ። በ1970 ዓመተ ምህረት ሙሉ እድገቱን አወጀ። ያፋ አሻፈረኝ ብሎ ባይጋተረው ኖሮ ወይም ወደ ከተማ ትጥቃዊ እርምጃ ባይረማመድ ኖሮ ደርግ አመጹን ወደ ከፍተኛ ደረጃ ባላሸጋገረው ነበር የሚል የደርግ አጋፋሪዎችን የተመጻደቀ ጫጫታ እንሰማለን። ለደርግና ለሱም ባደሩ አጋፋሪዎች ዘንድ ሁሉም ነገር የኢሃፓን ነጭ ሽብር ለመከላከል አብዮቱ የወሰደው ህጋዊ መከላከል ነው ተብሎ ይቀርባል። ለሌሎች ደግሞ ደርግን ጮሌነት ባለው መንገድ ለሚከላከሉለት የኢሃፓ የሽብር ፖሊሲ የጊዜያዊ ወታደራዊ አስተዳደር መንግስትን አዲሱን የግፍ እመም እንዲያውጅ የገፋፋው መሆኑ ልናመልጠው የማንችል መደምደሚያ ነው በሚል ይቀርባሉ። እንደገና ተተነኮሰ ይሉናል። ሰለባ ሆነው የወደቁቱ ጩኸት ተውጦ በመተንኮስና በራሳቸው ላይ ግፍ በመጫን እንሆ እየተከሰሱ ነው። እንዲህ አይነቱን ምን ይሏል? የተጠማዘዘ አመክንዮ መግለጫ እንጂ። ባለፉት ገጾች ጎላ አድርገን ለማሳየት እንደሞከርነው ደርግ ወደ ግፍ ተግባር የተሰማራው ገና ከቡቃያው ነበር። በማንኛውም አይነት መንገድ ኃይልን የተመረኮዘ ሆነ በትጥቃዊ መንገድ ግፍቻ ከመጀመሩ በፊት ኢሃፓ ላይ፣ ሰራተኛ ማህበራት ላይ፣ ተማሪዎች ላይ፣ ምሁራን ላይ እንዲሁም ሰላማዊ ተቃውሞ ባሰሙት ላይ ግልጽ የሆነ ጦርነት አውጆ ነበር። በመስከረም ብቻ አዲስ አበባ ውስጥ ኢሃፓ አንዲት ጥይት ከማጮሁ በፊት በደርግና የመይሶን ሽብር በመቶዎች የሚቆጠሩ ታጋዮች ተጨፍጭፈዋል። አስከሬናቸውም በገፍ መቃብር ውስጥ ተደፍቷል። ቀደም ብለን እንደገለጽነው አንዳንዱን አስከሬን ጅቦች አውጥተው ተመግበውት ነበር። ለተቃዋሚ ወገኖች ያለምንም ሕግና ርህራሄ በጅምላ እንደሚረሸኑ ግልጽ ነበር። እንደገና ምርጫው በሰላም መሞት፣ ጸጥ ብሎ ያለምንም መከላከል ወይም መታገል ሆነ። ከዚህም በላይ ከቀይ ሽብሩ ወቅት ቀደም ብሎ በሺዎች የሚቆጠሩ በመንግስት ተገድለዋል። ከዚህ ቁጥር የበለጡ ደግሞ እስር ቤት ውስጥ በስየል ቁም ስቅላቸውን እያዩ በእርግጥ የማይቀርላቸውን ሞት ይጠባበቁ ነበር። የኢሃፓ የትጥቅ እርምጃዎች ምንም እንኳ ወደ ከተማ ትጥቃዊ እርምጃ መሸጋገሩ ስህተት ነበር ብሎ ምንጊዜም መከራከር ቢቻልም በምንም አይነት ከደርግ ግድያ ጋር የሚወዳደር አልነበረም። ያም ሆነ ይህ እኒህ ከስንት አማርጦ የሚወሰዱ እርምጃዎች ደርግ አመጻውን ወደ አረመኔያዊ ደረጃ ከፍ እንዲያደርገው ገፋፉት ብሎ አፍን ሞልቶ መናገር መሳለቂያ መሆን ነው። ደርግ የአመጽ ዝንባሌ ያለው ብቻ ሳይሆን አውሬነቱን በማያወላውል ሁኔታ አረጋግጧል። ሽብሩን ለመግታት የፈለጉትን የደርግ አባላት ድምጥማጣቸውን ለማጥፋት መንግስቱ ኃይለማርያምና ግብረ አበሮቹን የገፋፋው የኢሃፓ አመጽ አልነበረም። በገፍ በመግደል ማንኛውንም ነገር ልክ ለማስገባት የነበራቸው ጠንካራ ፍላጎትና ቁርጥ ሐሳብ እንጂ። እነ ተፈሪ በንቲ መንግስቱ ኃይለማርያም ወደ ፍጹም ስልጣን በሚጓዝበት መንገድ ላይ ኢሃፓንም ለማጥፋት በነበረው ቁርጠኝነት ላይ እንቅፋት ነበሩ። ስለዚህም በሚያውቃትና በተራቀቀባት አንዲቱ መንገድ በርሸና አስወገዳቸው። እነሱን ካስወገደ በኋላ ለሱና ለመይሶን በቀደዱት ደም ባጥለቀለቀው መንገድ ለመቀጠል ጥርጊያው ክፍ ሆነላቸው። ይኸው መንገድ ከመስከረም 1969 ዓመተ ምህረት በፊት የተቀየሰና በዚሁ ዓመት ግን ቡራኬውን የተቀበለ ነበር። ለመሆኑ ኢህአፓ ከመታገል ተቆጥቦ ቢሆን ኑሮ በደርግ በኩል አመጹ ይቀር ኑሯልን? ይህማ ሆኖ ቢሆን መስከረም 1969 ዓመተ ምህረት ኢህአፓ ላይ ጦርነት ማወጅ ባላስፈለገም ነበር። ይህ የማይታበል ነው። ሽብርተኛ እንደሚለው አይነት ስሜት ላይ የሚደውሉ ቅጥያዎች መለጠፍ የደርግን ወንጀሎች ለመቀነስም ሆነ ተጠያቂነቱን ለማሳነስ አይችልም። በመጨረሻም የደርግን እርምጃዎች በበጎ አይን የሚመለከቱትንና ኢህአፓን የሚነቅፉትን ትምህርት የጠለቃቸው የውጭ ሰዎችን ጥያቄዎች መጠየቅ ይፈታተናል። መንግስታዊ ሽብርን እንዴት መታገል ይቻላል? ማታ በር ሲቆፈቁፍ መክፈት በርግጥ ሞተር የሚያስከትል በሆነበት ሁኔታ አንድ ሰው ማድረግ የሚችለው ምንድነው? መያዝ ማለት ጥፋት ሲየል ብሎም እርሸና በሆነበት ሁኔታ እንዴት አርጎ መያዝ ይመረጣል? ሚዛናዊ አስተሳሰብና ሰብአዊነታቸውን ካጡ ገዳዮች ጋር ማን በቁም ነገር መከራከር ይችላል? ስልጣኑን ለማደላደል ደርግ የነበሩት መሳሪያዎች አመጽና ሽብር ነበሩ። ቀዩ ሽብር እንደሚመጣ ታውቋል። በአንድ በኩል ሲታይ ሽብሩን ማስቀረት ይቻል የነበረው የአባና ህዝቡ መንግስቱን መቃወማቸውን አቁመው ቢያጎነብሱለት ነበር። ይህ ደግሞ በሚመለከታቸው ዘንድ የተወገዘ የባሪያ ምርጫ ሆነ።
Yeah, but it's
ሳንጃጃ ታሪክን ሳንረሳ ማየት ሳያቅተን አይናችን ሳይጠፋ ነገ የሚወሳውን ትናንትና ኖረን በኑሯችንም ወንዝ በደም ቀይ ባህር ላይ የታሪክን ጀልባ ወደ ግራ ቀስፈን ከህዝብ ወደብ ከተን ሞት ለግራዚያኒ አርበኞች መፈክር በወጣት ቁጥዎች በታሪክ ወራሾች ሲጎሰም ትናንትም ገለን ፍርሃትን ያን ራስ መውደድን ለምትጮህ ሀገር አለና እያልን በጣረ ሞት ስቀን በመሐይም መንጋ በነፍሰ ገዳዩ አሹፈን አላግጠን ሞት አይፈሪ ትውልድ የፋሽስት መጋኛ ሀገር ወዳድ ትውልድ የጠባብ ማርከሻ ሽቶ ከርቤ ቀርቶ ባሩዱን ታጥኖ በወቅ ቀብሩ ሲተን መንገድ መጣል ደርቶ የሞት ጽዋን ጨላጭ በመዝሙር አጅቦ በእናችን ንፋለን ጥይትን ከልሶ ማን ይፈራል ሞትን ክታቡ ያረገው ያ ትውልድ እንጅማ ሌላማ ሌላ ነው ዳሮን ገዳይ ጨካኝ ሽብራቸው ክፉ ስራቱ አረመኔ ልካልባ የግፉ ያየነ በርጊዜ ገና ሳይረሳ ያ ሁሉ ሰማዕት ገና ሳይዘከር ከጋራ ጉድጓዱ ከምስጢር መቃብር የጭቁኑ አጥንት ተቆፍሮ ሳይወጣ ሳናረጅ ሳንጃጃ ታሪክን ሳንረሳ ማየት ሳይቅተን አይናችን ሳይጠፋ ህሊናችን በሆድ ታንቆ ሳይገደል አሁን ምን አመጣው ያልነበረን ነበር ብሎ ለማሳመን ደፋ ቀና ማለት ሌት ተቀን መባከን ወረቀት መጨረስ በዘረኛው ማጀት ሐሰትን መታጠን ያ የወልቃይት መሬት ጀግና የሞተለት ጀግና የሞተበት ያ የቋራ መሬት ጀግና የበቀለበት ጀግና የታገለበት ያ የጎንደር መሬት ያ የወሎ መሬት የኢትዮጵያ መሬት ጀግና ሰው ጠፍቶ ነው ሱዳን የገባበት ጀግና ሰው ጠፍቶ ነው ወያኔ ያዘዘበት ድንጋይ ዳቦ ዘመን መችኛ አየነው ነጋ ጠባራብን ሁሌ እየታቀፍ ነው ሶስቴ ማድ በቀን ቃል ኪዳን ገቡልን ታስቦ ራት ይቆይ በጦም ሊያሳድሩን ግና የኮሎኔል ሽብር በቁማችን ገሎን ለጠባቡ መንጋ ማጎብደዱ ቀሎን ጫንቃችን ለሸክም አለና እያፈኘ ሳናውቅ ኖሮ ገሎን ታሪክ ዋሽቶ ጠፋ ትውልድ ቆመጠጠ ነበረ ነበርን እየደጋገመ ወይስ ትናንት ዛሬ ልዩ ሰማይና መሬት ለአገር መሞት መስዋዕት ተብሎ ፋራነት ብልጡ ዛሬ ፈልቶ የዲቪ አርበኛ ፖለቲካው ቡርቅቅ ለጠባብ ዘረኛ ኢንጂነር ዶክተሩ የእውቀት መናኸሪያ ፖለቲካው ጮሌ መርህ አልባ ጉዞ ማጠፊያ ላይ ሳይደርስ ሁሌም እጥፍ ብሎ የሚካድ መርህም በዚህ በዚያ ጠፍቶ ባንዳነት የቤት ልጅ ወገን መሸጥ ቆንጆ ክልል አንድ መወለት የገነት በር ከፋጭ ሰው በላ ጥርስ ለጋሽ ህሊናን አሟጣጭ ሀገር ምን ሊፈይድ ክልል ሳለምቹ እኛ ተበዝባዦች እነሱ ወርቆቹ እስከ መቼ ታሪክ ተጨራምቶ ሊቆይ እስከ መቼ ሀገር መጫወቻ ልትሆን ብሎ የሚጠይቅ ምን ምላሽ ያገኛል ዝምታ ነው መልሱ ወይስ ታሪክ ዋሽቷል የጋምቤላ መሬት ስንቱ የሞተለት የቢሾፍቱ መሬት ስንቱ ወደቀለት የኢትዮጵያ መሬት ደም የፈሰሰለት ጠባቂ አጣ ዛሬ ቻይና ፈነጨበት ህንዱና አረቡ ዝርፍ ያጧጧፈበት አቡኑ ታጣቂ ቆንጆን አሽኮርማሚ ሽማግሌው ጨቅላ የማይሆን መካሪ ሐኪሙም ያው ጠንቋይ የምሁር አላዋቂ አሳን በተራራ ሊያረባ ፈላጊ ሰለባውም ደነዝ ሰላቢ አዳናቂ ገዳይ ሐፍረተ ቢስ ሽልማት ፈላጊ መጣና ድብልቅልቅ የጨረባ ተስካር ደልቅ ያን ከበሮ ለዘረኞቹ ዛር ጨቋኝ ደም አፍሳሹ ጠባቡ ፋሽስቱ ታሪክ ጻፊ ሆኖ ተረት ተረት ከንቱ መስካሪ አስታዋሽ እየተባባሉ የኢትዮጵያ መሬት ደም የፈሰሰለት የኢትዮጵያ መሬት ጀግና የሞተለት የት ሄደ የአገር ሕዝብ ጀግና ምን መጣበት ለባንዳ ለባዕድ መጫወቻ መሆን ማን ነው ያዘዘበት